ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀመረ።
And I feel like I'm a knowledgeable woman, but I didn't know what the testing was for.
You know, what would the dose lay? Okay, and that set no rasen mekotro. Neger gin bayi amasu yemiderrego yemhasan mirmara lemin endemitekem alawkem neber.
ኢትዮጵያ ውስጥ ብሎም ደግሞ በአፍሪካ ቁጥሩ እየጨመረ ስለመጣው ሰርቪካል ካንሰር ዙሪያ ከተሰናዳ ዘገባ ላይ የተወሰደ ድምጽና ምስል ነው የተመለከታችሁት። የምሽቱ አብይ ጉዳያችን ነው። በሌላ በኩል ደግሞ የሆሊውድ ዘገባዎች እንዲሁም ደግሞ የስፖርት ጥንቅሮችንም ይዘናል። ኤደን ገረመው የምሽቱ መሰናዶ በመምራት ኤልያስ አስማራ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምጽ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ያደረግ ነው የስፖርት ዘገባ ነው። በሳምንቱ መጀመሪያው ወይም ደግሞ እሁድ ለት 23ኛው የሶፊ ማልት ታላቁ ሩጫ በኢትዮጵያ በአዲስ አበባ በድምቀት ተካሂዷል። በውድድሩ 45000 ሰዎች መሳተፋቸው የተገለጸ ሲሆን ይህን መሰል ውድድር ደግሞ ከጤና ያለፈ ጠቀሜታ እንዳለው አስተያየታቸውን ለአሜሪካ ድምጽ የሰጡ ተሳታፊዎች ገልጸዋል። የታላቁ ሩጫ በኢትዮጵያ መስራች አትሌት ሻለቃ ኃይሌ ገብረስላሴን በቀጣይነት የዓለም አትሌቲክስ የሚያዘጋጃቸውን ውድድሮች በኢትዮጵያ ማስጀመር እቅድ እንዳለውም ተናግሯል። ኬኔዲ አባተ ያስተናዳው ዘገባ ይቀጥላል።
የዘንድሮ ታላቁ ሩጫ በኢትዮጵያ መነሻውንና መድረሻውን መስቀል አደባባይ በማድረግ እሁድ ህዳር 9 ቀን 2016 ዓ.ም ተካሂዷል። በየአመቱ በአዲስ አበባ ከተማ የሚካሄደው ይህ የ10 ኪሎ ሜትር የጎዳና ላይ ውድድር ዘንድሮ ለ23ኛ ጊዜ ነው የተካሄደው። በኢትዮጵያ የሚኖሩ የተለያዩ ሀገራት ዲፕሎማቶችንና ከልዩ ልዩ ሀገራት ለውድድሩ የመጡ የውጭ ዜጎችን ጨምሮ ከህፃን እስከ አዛውንት 45000 ሰዎች በዛሬው ውድድር እንደተሳተፉ አዘጋጆቹ ገልጸዋል። አስተያየታቸውን የሰጡን የውድድሩ ተሳታፊዎች ታላቁ ሩጫ ከጤና ያለፈ ትርጉም እንዳለው ይገልጻሉ።
አድማስ ባላለሁ ሆይ አድማስ ገብረየስ ታጉላለይ ዛሬ ለ23ኛ ጊዜ ስሳተፍ ማለት ነው። 23ቱንም አንድም ሳያመልጠኝ ሩጫለሁ። ምክንያቱም የምፈልገው ነው የድሜ ባለታ
ዋሳ ፊትነት ሞራል ነው።
በ23 አመት ምን ልምድ አካበርኩ መሰለህ? ይሄ የምታየው ቅርጽ ማለት ነው። ይሄ የምታየው ቅርጽ የታላቁ ሩጫ ውጤት ነው። ይሄ የታላቁ ሩጫ ነው። ስለዚህ በአሁን ሰዓት ታላቁ ሩጫ ካፈራልኝ ነገር ማለት ነው። ለኔ ሙሉ ጤናዬ የእድሜ ባለጸጋ ነኝ ብያለሁ። አሁን 55 አመቴ ነው። ሁላችንም ከተለያየ አካባቢ ነው ገባ። ስለዚህ ስፖርታዊነት ማለት ስፖርት ለጤና፣ ስፖርት ለወዳጅነት፣ ስፖርት ለሰላም። ይሄን ሶስቱን ያነገበ ህዝብ ነው። ይሄ ዛሬ የምታየው ስፖርቱን ያነገበ ነው። ለጤና፣ ለወዳጅነት፣ ለሰላም የመጣ ህዝብ ነው። ስለዚህ ሁሉም አንድ ነው። ስፖርት ይሄን ነው ፍቅር ነው ያላበሰ፣ ፍቅርን እንደሰማ ነው ያላበሰ።
ስሜ አድነው ብራም ይባላል። የመጣሁት ከደብረ ዘይት ወይም ቢሾፍቱ ስታጠፍ የመጀመሪያ ነው። ገና በጣም ነበረ የምመኘው ያለው ነገር ደስ ይላል። ወንድማማችነቱ እቻል ከየት መጣ የሚባል ነገር የለም። እዚህ ጋር ገብቷል። ደስ አንድ ላይ ነው። ኢትዮጵያዊነትን ያንጸባርቃልና ደስ ይላል።
ስሜ ማሙሽ ደረጀ ይባላል። የዘንድሮ ታላቁ ሩጫ ለ23ኛ ጊዜ ቢሆን እኔ ግን ስሎ ለ21ኛ ጊዜ ነው። አንድና ሶስት ነው ያመለጠኝ። ሌላ ምንም አላመለጠኝም። እስካሁን እግዚአብሔር የተመሰገነ ይሁን ከአንድ ሰዓት በታች ነው እየገቡ ያለው። በጣም ልዩ ጠቀሜታ አለው። አንድ ጤንነት ለመጠበቅ ስለሆነ በጣም ደስ የሚል ነው። ቢያንስ ኃይሌ በሩጫውም ብቻ ሳይሆን በዚህም የፈጠረው አንድ ነገር አለ። ኢትዮጵያዊነትን ሰብሰብ አድርጎልናል። እዚህ ጋር ሲጦጭ ብሔር የሚባል ነገር የለም፣ ማንነት የሚባል ነገር የለም። በኢትዮጵያዊነት ብቻ ነው የምትሮጠው። ደስ የሚሩጫ ነው ከምንም በላይ።
ወጣት ሊዮ ደግሞ ከኔዘርላንድስ ለውድድሩ ነው የመጣው።
My name is Leon. I'm from the Netherlands and I came especially for this run to Ethiopia.
ስሜ ሊዮን ይባላል። ከኔዘርላንድስ ለዚህ ውድድር ነው ወደ ኢትዮጵያ የመጣሁት። ይህ የመጀመሪያዬ ነው። ኤምባሲ ውስጥ የሚሰሩ ሰዎች መረጃ ሰጥተውኝ ነው የመጣሁት። በጣም ልዩ ውድድር ነው። በጣም ፈጣን አይደለም። ብዙ ሰዎች በእርምጃ ነው የሚሳተፉበት። ደስ ይላል ነው ያለው። በኤሊት አትሌቶች መካከል የተደረገው ውድድር በሴቶች ምድብ አትሌት መልክናት ውዱ ስታሸንፍ፣ መገርቱ አለሙና ተኪና ማረ ሁለተኛና ሶስተኛ ወጥተዋል። በወንዶች አትሌት ቢኒያም ማሃሪ በአንደኝነት አሸንፏል። አትሌቱ ከድሉ በኋላ አስተያየቱን ሰጥቷል።
የመጀመሪያዬ ነው እንደዚህ አይነት ሩጫ፣ ታላቁ ሩጫ ሩጫ ያላቀም እና ለመጀመሪያ ጊዜ ነው እና በጣም ደስ ይላል። ከተጠበቁት በላይ ነው ያገኘሁት። በግል ነው የምሰራው የነበረው እና በወረዳም ሰራ ነበር። አሁን ግን በማናጀር ነው የምሰራው ለሉካ። ከዚህ በኋላ ያው በታላቅ መድረኮች ከዚህ በላይ ሰርቼ ሀገሬን ማሰራት ነው የምፈልገው።
ዘነባየለና ጅራታ ሌሊሳ በወንዶች ምድብ ሁለተኛና ሶስተኛ የወጡ አትሌቶች ናቸው። ታላቁ ሩጫ በኢትዮጵያ በየጊዜው እድገት እያሳየ መምጣቱንና ለሁለት አመታት በዘርፉ የዓለም ቁጥር 1 ተወዳጅ ውድድር መሆን እንደቻለ የገለጸው የውድድሩ መስራች አትሌት ሻለቃ ኃይለ ገብረስላሴ በቀጣይነት የዓለም አትሌቲክስ የሚያዘጋጃቸውን ውድድሮች ወደ ኢትዮጵያ የማምጣት እቅድ እንዳለው ተናግሯል።
ወደ ኋላ ሄደና 23 አመት ወደ ኋላ ስናየው ዛሬ የምናየው ነገር በጣም ለኛም ለራሳችን በጣም የተደነቅንበት በእውነት እድለኞች ነን። እንደ አዘጋጅም እንደ ሀገርም በጣም እድለኞች ነን። ምክንያቱም ዓለም እዚህ ቦታ የመጡት እንግዲህ ሰምታችሁታል። የኛ ቴንኬ የዓለም ነምበር 1 ቴንኬ ነው ለሁለት አመት። ይሄ ወርልድ ማኖ ረነር ወርልድ መጋዚን ያለው እንግዲህ አሁን ነው የምታውቁት። ተሳታፊዎቻችን ቁጥር እጅግ ከፍተኛ ሆኗል። ዘንድሮ 45000 ነው። አብዛኛው ሰው ከደስቶ የሚወጣበት ነው። የኛም አላማ እሱ ነው፣ ከሩጫም በላይ ነው እና በጣም ተደስተንበታል። በአለም ቁጥር 1 10 ኪሎ ሜትር ነው ብለን ስንል ያው አጀንዳ ዘዴ ስም ነው። እኔ ግን በጣም ኢምፖርታንት የሚሆነው እኛ ኢትዮጵያ ዓለም አቀፍ ወርልድ አትሌቲክስ የሚያዘጋጀውን ውድድር የዓለም ግማሽ ማራቶን ሊሆን ይችላል፣ የዓለም ክሮስ ካንትሪ ሊሆን ይችላል፣ እሱን በቅርብ ጊዜ በቅርብ አመታት ማምጣት አለብን። ይሄ እኔ ቁርጣ አቋም ነው፣ ደሞ ይረዳናል።
በኤሊት አትሌቶች ውድድር አንደኛ የወጡ አትሌቶች 200 ሺህ ብር፣ ሁለተኛ የወጡ 100 ሺህ፣ ሶስተኛ የወጡ ደግሞ 50 ሺህ ብር ተሸልመዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኢትዮጵያ ውስጥ በየአመቱ ከ7445 በላይ የሚደርሱ ሴቶች በማህፀን በር ካንሰር እንደሚያዙ ያመለከተው የኢትዮጵያ ጤና ሚኒስቴር ከነዚህ ውስጥ 5338 የሚሆኑት ህይወታቸውን እንደሚያጡም አስታውቋል። ለመሆኑ የማህፀን ጫፍ ካንሰር በምን ምክንያት የሚመጣ በሽታ ነው የሚለውን በተመለከተ ስመኝሽ ቆየ የተለያዩ ባለሙያዎችን አነጋግራ ያሰናዳችው ዘገባ ይቀጥላል።
የ47 አመቷ ታሚካ ፊልደር የማህፀን ጫፍ ካንሰር እንዳለባት ያወቀችው ገና የ25 አመት ወጣት ያለች ነው። ታሚካ በወቅቱ ጤንነቷን የሚያጠራጥር ምንም ስጋት አልነበራትም። ሆኖም አመታዊ የጤና ምርመራ ለማድረግ የማህፀን ሐኪም ጋር በሄደችበት ወቅት ሁለተኛ ደረጃ ላይ የሚገኝ የማህፀን ካንሰር እንዳለባት ሲነገራት በህይወቷ ያልጠበቀችው አስደንጋጭ ዜና ነበር።
And I feel like I'm a knowledgeable woman, but I didn't know what the testing was for.
በብዙ ጉዳዮች ላይ እውቀት እንዳላት ሴት ነው ራሴን የምቆጥረው። ነገር ግን በየአመቱ የሚደረገው የማህፀን ምርመራ ለምን እንደሚጠቅም አላውቅም ነበር። ስለዚህ ካንሰሩ እንዳለብኝ ሲነገረኝ ድንገት ዱብ እዳ ነው የሆነብኝ። ከዛ በኋላ በተደረገልኝ ህክምና ደግሞ የመውለድ ችሎታዬን አጣሁ። ነገር ግን ደግሞ ህይወቴ ተርፏል። ያ ለእኔ ትልቅ በረከት ነው። ስለዚህ አሁን ሌሎች ሰዎች ስለማህፀን ካንሰር እንዲያውቁ እንዴት ራሳቸውን መጠበቅ እንደሚችሉ እንዴት ልጆቻቸውን መጠበቅ እንደሚችሉ ማስተማርና መርዳት ፈልጋለሁ። ምክንያቱም ማንም ሰው በማህፀን ካንሰር ምክንያት መሞት ወይም የመውለድ ጸጋውን ማጣት የለበትም።
ታሚካ በአለም ዙሪያ በማህፀን ጫፍ ካንሰር ከተጠቁ ከግማሽ ሚሊዮን በላይ ሴቶች መካከል አንዷ ናት። የካንሰር ባለም አቀፍ ደረጃ በሴቶች ላይ በስፋት የሚከሰት አራተኛው የካንሰር አይነት ሲሆን በአለም ዙሪያ በከፍተኛ ሁኔታ ከተዘራጨባቸው ሀገራት የመጀመሪያ 20ዎቹ የሚገኙት አፍሪካ ውስጥ ነው። በማህፀን ካንሰር ምክንያትም በየአመቱ 70,000 የአፍሪካ ሴቶች ለልፈት እንደሚዳረጉ የአለም ጤና ድርጅት መረጃ ያሳያል። የማህፀን ጫፍ ካንሰር ሂዩማን ፓፒሎማ ቫይረስ ወይም HPV በተባለና የሴቶችን መራቢያ አካል ማህፀንን እንዲሁም የማህፀንን በር በሚያጠቃ ቫይረስ የሚከሰት ሲሆን ከአንድ በላይ የፍቅር አጋር መኖር ወይም ከአንድ በላይ የወሲብ ጓደኛ መኖር ለዚህ ቫይረስ መተላለፍ የበለጠ ያጋልጣል። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የማህፀንና ጽንስ እንዲሁም የካንሰር ስፔሻሊስት የሆኑት ዶክተር ቤተል ደረጃ እንደሚያስረዱት ይህ ቫይረስ የሚፈጥረው ኢንፌክሽን ወደ ካንሰር እንዲቀየር ተጨማሪ ድጋፍ የሚያደርጉ ሁኔታዎችም አሉ።
አንደኛው በለጋል እድሜ ግንኙነት መጀመር ያ የበለጠ ለኢንፌክሽኑ ቶሎ ያጋልጣቸዋል፣ በተደጋጋሚ የመያዝ እድሉ ይጨምራል ማለት ነው። ሁለተኛው ደግሞ ከአንድ በላይ የወሲብ ጓደኛ ወይም እሷ እንኳን ባይኖራት አብሯት ያሉት ጓደኛዋ ወይ የትዳር አጋሯ ከአንድ በላይ የወሲብ ጓደኛዎች በኖሩት ቁጥር የመጋለጥ እድሏ እየጨመረ ይሄዳል ማለት ነው። ከዛ ውጭ ያልየናቸው ነገሮች ትልቁ አንዳንድ ሰው የሚነሳው ድህነት፣ ከድህነት ጋር ተያይዘው የሚመጡ ብዙ ነገሮች ስላሉ አውቀን መታከም የሚቻልም ድሉም ስለሚቀንስ ጭምር ማለት ነው። ከዛ ውጭ ግን ለምሳሌ እንደ ኤችአይቪ በሽታዎች የበሽታ የመከላከል አቅም የሚቀንሱ መድኃኒቶች መውሰድ፣ ሲጋራ ማጨስ እና ለተለያዩ ጭሶች መጋለጥ የዚህ ካንሰር የመያዝ እድል ይጨምር ሳጎል ታሰባል።
በኢትዮጵያም ከጡት ካንሰር ቀጥሎ ሴቶችን በዋናነት የሚያጠቃ የካንሰር አይነት የማህፀን ጫፍ ካንሰር ነው። የኢትዮጵያ ጤና ሚኒስቴር መረጃ እንደሚያሳየው በየአመቱ 7445 ሴቶች በዚህ ካንሰር የሚያዙ ሲሆን ከነዚህ ውስጥ 5338 የሚሆኑት ለህልፈት ይዳረጋሉ። ለመሆኑ ስለዚህ የብዙ ሺዎችን ሴቶች ህይወት እየቀጠፈ ስላለው ስለ ማህፀን ጫፍ ካንሰር ምን ያክል ሰዎች ያውቃሉ ስል በአዲስ አበባ የሚኖሩ አንዳንድ ሴቶችን አነጋግሬያለሁ። ማህሌ ታማረ በ30ዎቹ መግቢያ የምትገኝ የአዲስ አበባ ከተማ ነዋሪ ናት።
እንግዲህ ያው የማህፀን ጫፍ ካንሰር አሁን ላይ አብዛኛውን ሴቶቻችንና እናቶቻችንን እየጎዳ ያለ በጣም አስከፊ በሽታ እንደሆነ አውቃለሁኝ። ብቻ ከእድሜ ጋር ተያይዞ ብዙ ጊዜ ከ40 ዓመትና ከዛ በላይ ሲሆናችሁ በየሆነ ጊዜ ይጠሯሉ፣ ቼክ መደረግ አለባችሁ እንደሚባል አውቃለሁ።
የማህፀን ካንሰር በእድሜ ገፉ ሴቶች ላይ ብቻ የሚከሰት በሽታ አድርጎ መቁጠር በርካታ ሴቶች የሚጋሩት የተሳሳተ አመለካከት ነው። ሌላው ያነጋገርኳት በሃያዎቹ እድሜ ክልል የምትገኘው ወጣት ሄመን አለባቸው ይህንን አስተሳሰብ ትጋራለች።
ብዙ ጊዜ ልክ ሴቶች ከሜኖፖዝ ከጀመሩ በኋላ ብዙ ጊዜ ማህፀን ካንሰሮች ይፈጠራል የሚባለውን ነገር ነው ማቀው ማለት ነው። ከሜኖፖዝ በኋላ ሴቶች እድሜያቸው ከገፋ በኋላ ብዙ ጊዜ ማህፀን ካንሰር እንዳይመጣባቸው ክትትል ያደርጋሉ። ትቁጭ ሲል ምንም ስራ ካልሰራም ወደ ካንሰር ሊቀየር ይችላል ማህፀኑ የሚባል ነገር ስላለ ማለት ነው። እና መከላከል የሚቻለው ደግሞ ልክ ሜኖፖዝ ከመጣባቸው በኋላ ማህፀናቸውን ብዙ ሴቶች ያወጡታል የማህፀን ካንሰር እንዳይፈጠር ማለት ነው።
ማንኛውም የጾታ ግንኙነት የጀመረች ሴት የማህፀን በር ካንሰር በሚያስከትለው ኤችፒቪ ቫይረስ ልትያዝ ትችላለች። በግንኙነት ወቅት ኮንዶም የምትጠቀም ቢሆንም እንኳን በጉዳዩ ላይ ካነጋገርኳቸው በርካታ ሴቶች መካከል እስከ ዳር ደጀኔ ስለ ማህፀን ካንሰር እና ካንሰሩን ስለሚያስከትለው ቫይረስ የተሻለ ግንዛቤ አላት።
የሚመጣው ኤችፒቪ በተባለ ቫይረስ እንደሆነ አውቃለሁ እና ልክ በሆነ ግንኙነት እና ከብዙ ሰዎች ጋር ግንኙነት በማድረግ እንደሆነ አውቃለሁ። አስቀድሞ በመመርመር ምክንያቱም ሌላ ብዙ ምልክት ስለማያሳይ አስቀድሞ በመመርመር መከላከል እንደሚቻል አውቃለሁ እና ሌላ ደግሞ ተጨማሪ ክትባትን በማግኘትም እንደ መከላከል እንደሚቻል አውቃለሁ።
በእርግጥ ኤችፒቪ ቫይረስ የሚፈጥረውን 90% ኢንፌክሽን ሰውነታችን ተፈጥሯዊ በሆነ መንገድ ቢያድነውም 10% ግን ከ10 እስከ 15 ዓመት ወይም ከዛ በላይ በሰውነት ውስጥ ሊቆይ መቻሉ ለካንሰር ተጋላጭ ያደርጋል። በሽታው እድሜያቸው በገፋ ሴቶች ላይ ብቻ የሚከሰት ነው የሚለው የብዙዎች የተሳሳተ አመለካከት የሚመነጨው ቫይረሱ በሰውነት ውስጥ ሊቆይ ከሚችልበት እድሜ ጋር ተያይዞ ሊሆን እንደሚችል ዶክተር ቤተል ያብራራሉ።
ይሄ በሽታ እድሜያቸው የገፋ ሴቶች በሽታ ነው ተብሎ ያለው አመለካከት ትክክል አይደለም። እንደውም እድሜ ለጋለጥ ጀምሮ የሚመጡት ኢንፌክሽኖች ናቸው ለዚህ የሚያጋልጡት። በተለምዶ ብዙ ሴቶች ካንሰሩ ኖሯቸው ሲመጡ እናያለን እንጂ እኛ በራሳችን የስራ አጋጣሚዎች ያየናቸው የ23 ዓመት የ18 ዓመት ልጆች ይሄ ካንሰር ኖሯቸው ለህክምና መጥተው አግኝተን እናውቃለን። ስለዚህ ጥቅም እንዳላቸው ያሉት ተጋላጭነት ምክንያቶች በበዙ ቁጥር ቶሎ ለካንሰር መጋለጥ እድሉ እየጨመረ ይመጣል። ስለዚህ ይህን ተዛባ አመለካከት መስተካከል ይኖርበታል ብዬ አምናለሁ።
ራሷን ምሳሌ በማድረግ በየትኛውም እድሜ ያለች ሴት ጾታዊ ግንኙነት ከጀመረችበት ጊዜ አንስቶ ለኤችፒቪ ቫይረስ ተጋላጭ መሆኗን የምትገልጸው ታሚካም ሰዎች ለቅድመ ካንሰር ምርመራ ትኩረት እንዲሰጡ ትመክራለች።
So the human papilloma virus or HPV as it's commonly called is also like a common cold. So at some point
human papilloma virus ወይም HIV ልክ እንደ ጉንፋን ማለት ነው። ማንኛውም ሰው በየትኛውም ጊዜ ሊይዝ ይችላል። ነገር ግን በጣም ጥቂት ሰዎች ላይ የማህፀን ወይም ደግሞ ሌሎች ወደ 6 አይነት ካንሰሮችን ሊያስከትልም ይችላል። ቫይረሱ በዋናነት በግብረ ስጋ ግንኙነት ይተላለፋል። ነገር ግን አንዳንድ ጊዜ ሰዎች ትኩረታቸውን በመተላለፊያ መንገዱ ላይ ያደርጉና በሽታው እነሱ ጋር እንደ ማይደርስ አድርገው ያስባሉ። ቫይረሱ ይኖርባቸው እንደሆነ መመርመርም አይፈልጉም። እነታው ግን ሰዎች በዚህ ካንሰርና ከዚህ ቫይረስ ጋር በተያያዙ በሽታዎች እየሞቱ መሆኑ ነው። ስለዚህ የተሳሳቱ አመለካከቶችን አስወግደን ካንሰሩን መከላከል አለብን።
የማህፀን ካንሰርን ከሌሎች የካንሰር አይነቶች ለየት የሚያደርገው ክትባቶችን በመውሰድ ወይም ቅድመ ካንሰር ምርመራ በማድረግ መከላከል የሚቻል በመሆኑ ነው። በኢትዮጵያም እንደ አውሮፓውያን አቆጣጠር ከ2018 ዓ.ም ጀምሮ 14 ዓመት ለሞላቸው ልጆች በሁለት ዙር የማህፀን ጫፍ ካንሰር መከላከያ ክትባት መስጠት የተጀመረ ሲሆን እስካሁን 6.5 ሚሊዮን ልጃገረዶች መከተባቸውን የጤና ሚኒስቴር መረጃ ያሳያል።
ላይ ካሉት ካንሰሮች ውስጥ መከላከል ይቻላል። ብዙ ሰዎች ቢሞት እድል የተጠረበት የካንሰር አይነት ቢኖር የማህፀን ጫፍ ካንሰር ሙሉ በሙሉ በሚባል መከላከል ይቻላል። ቅድም እንዳልኩት በኢንፌክሽን ስለሚመጣ ረጅም ጊዜ ደረሰታል። ኢንፌክሽን ታክሞ ለመዳን ማለት ነው። አብዛኛው ሰው ለመካንተር መመራ በስነስርዓት ሲያደርግ ካንሰር ከመሆኑ በፊት መደረስ ለሚችል ያንን በማከም ካንሰሩ እንዳይመጣ መከላከል እንችላለን።
ዶክተር ቤተል እንደሚያስረዱት እነዚህ የካንሰሩ መከላከያ መንገዶች ተግባራዊ ሳይደረጉ ቀርተው ካንሰሩ ከተከሰተና በመጀመሪያዎቹ ደረጃ ላይ ያለ ከተደረሰበትም መዳን ይቻላል። ታዲያ እነዚህ የካንሰር ደረጃዎችና የህክምና አማራጮቹ ምንድን ናቸው?
ካንሰሩ ከመጣ አራት የህክምና ደረጃዎች አሉት። ደረጃውን የጨመረ በሄደ ቁጥር እየቀነሰ ይመጣል። ደረጃ አንድና ደረጃ ሁለት ብዙ ቦታ አለ። እስከ ደረጃ ሁለት ያሉትን ኦፕሬሽን እና በመድኃኒት ማከም የሚቻልባቸው አጋጣሚዎች አሉ። ደረጃ ሁለት ግማሽ በላይ የሆነው እና እስከ ደረጃ አራት ያሉ እስካሉ ግን በመድኃኒት እና በጨራሽ ህክምና ቢታከም ይመከራል። እነዚህ እንደየ ደረጃቸው የመዳን እድላቸው እየወረደ ይመጣል ማለት ነው። ቅድመ ካንሰር ምርመራ ቅድም እንዳልነው መደረግ መቻሉ ይሄን ከመምጣቱ በፊት ማየት ማከም ወይም ደግሞ በጣም በትንሽ ደረጃ እያለ ማግኘት መቻል የመዳን እድሉን ይቻላል ማለት ነው።
የማህፀን ካንሰር ህክምና በሀገሪቱ ውስጥ ባሉ የተወሰኑ ሆስፒታሎች ብቻ የሚሰጥ መሆኑ ለሁሉም እንዳይዳረስና ካንሰሩ አስቀድሞ በታወቀበት ጊዜ በአፋጣኝ የመዳን እድል እንዳይኖር እንደሚያደርግ ዶክተር ቤተል አብራርተውልናል። የቅድመ ካንሰር ምርመራዎችን ግን ብዙ የህክምና ግብአቶች ሳያስፈልጉ በቀላሉ በጤና ጣቢያ ደረጃም መስጠት ይቻላል። ያም ሆኖ ግን ካነጋገርናቸው በርካታ ሴቶች እንደተረዳነው በእውቀት ማነስም ይሁን በቸልታ ቅድመ ካንሰር ምርመራ የሚያደርጉ ሴቶች ቁጥር እጅግ አነስተኛ ነው።
በጊዜ ከተደረሰበት መዳን እንደሚቻል ያው በወሊድም ጊዜ ስንከታተል ሐኪሞች ነግሩናል። የቼክ አርጉ በጊዜ ከተደረሰበት በተለይ ደረጃ የመጀመሪያው ደረጃ የሚባለው ላይ ከሆነ መዳን ይችላል የሚል ይነግሩናል። አዌርነሱ አለ። የተለየ ነገር አላረግም።
ከፍራቻ ይዘለለ የተለየ ማርቆ ነገር የለም ነው ስለማል
የቆጥኝና የማህፀን ካንሰር ተብላ ማለት ነው። እንደዛው ቶሎ ተደርሶበታልና እንኳን ቶሎ መጣሽ እንኳን ቼክ አረክሽውና በቃ ጥሩ ሰዓት ስለተደረሰ አሁን መከላከያ ማህፀኑን ማውጣት ይሻላል ከዛ በኋላ እንዳይፈጠር ማለት ድጋሚ እንዳይመጣ ተብላ እንደዛ የሆነ አቃለው እንደዛ የሆነ ሰው ማለት ነው። እኔ እንኳን አላቀም ክትትል አላረግም እኔ ብዙ ጊዜ ከሜኖፖዝ በኋላ ይመጣል የሚባለው ስለሆነ ማቀው አሁን አይመጣብኝም ብዬ ስለማስብ ማለት ነው ክትትል አላረግም።
ስለ ካንሰሩ የተሻለ ግንዛቤ ያላትን እስከዳረንም ቅድመ ካንሰር ምርመራዎችን በማድረግ ጥንቃቄ ታደርጋለሽ ወይ ብዬ ጠይቀታለሁ።
ምርመራውን አድርጌ አላውቅም ምክንያቱም የሆነበት ምክንያት አይ ቲንክ አኗኗራችን ይመስለኛል ለነገሮች ትኩረት አለመስጠት እና የቀድሞ ምርመራ የማድረግ ልምድ አለመኖር ነው አንደኛው። ሁለተኛው ደግሞ እንደኔ በግል ከጠየቅሽኝ ፍርሃትም ይመስለኛል አሁን ሄጄ ቢገኝብኝ ምን አደርጋለሁ የሚለው የሚያስፈራኝ ነገር ስለሆነ ሄጄ መታየት እስካሁን አልታየው።
እንደነዚህ አይነት የተሳሳቱ አመለካከቶችንና ፍርሃቶችን ለማስወገድ በሀገር ውስጥም ሆነ በውጭ የሚገኙ የተለያዩ መንግስታዊ ያልሆኑ ድርጅቶች ጥረቶችን ያደርጋሉ። ከነዚህ አንዱ ታሚካ በዩናይትድ ስቴትስ ያቋቋመችው ሰርቫይቨር የተሰኘ ድርጅት ሲሆን ድርጅቱ የማህፀን ጫፍ ካንሰርን ለማጥፋት በሚያደርጋቸው ጥረቶች ከበሽታው መዳን የቻሉ ሰዎች ስለበሽታው ግንዛቤ እንዲያስጨብጡና እንዲያስተምሩ ያስተባብራል ድጋፍም ይሰጣል።
When someone from Africa is wearing a survivor t-shirt or they're you know or a European country that I've never heard of
ከራ ለብሶ ሳይ ወይም ደግሞ አውሮፓ ውስጥ ካለ አንድ የማላውቀው ሀገር ሰው ስለስራችን መልእክት ሲደርሰኝ ትልቅ ስሜት ይሰማኛል ምክንያቱም አንዳንዴ ራሴ ገና አሁን እንዳዲስ የማህፀን ካንሰር እንደተገኘበት ሳድርጌ ለማየት ሞክርና ያችን ሴት ማገዝ አለብኝ ይላለሁ። ጎን ለጎን ደግሞ በሽታው ጭራሽ እንዳይከሰት መርዳት ሻለሁ። ልክ እንደሌላው በሽታ ሁሉ የማህፀን ጫፍ ካንሰርንም ማጥፋት እንችላለን።
የማህፀን ጫፍ ካንሰርን እንደ አውሮፓውያን አቆጣጠር በ2030 ሙሉ ለሙሉ ለማጥፋት በተባበሩት መንግስታት ድርጅት እቅድ ተይዟል። ታሚካ ሁሉም ሰው ከተባበረ ይህንን እቅድ ማሳካት ይቻላል ብላ ታምናለች።
Now when I was first diagnosed and I heard that I was like what are they talking about? Like no. I believe it. I know it. I've seen the data. We see
መጀመሪያ ካንሰር እንዳለብኝ ሲነገረኝ ምንድን ነው የሚያወሩት ነበር ያልኩት። አሁን ግን በራሴ ላይ ደርሷቸዋለሁ። የሚያስከትለውንም ችግር አውቃለሁ። ሩዋንዳ ላይ አውስትራሊያ በሌሎችም ሀገራት ያሉትን ቁጥሮች አያለሁ። ይሄ ካንሰር ከአሜሪካም ሆነ በአፍሪካ እንዲጠፋ ማድረግ የማይቻልበት ምንም ምክንያት የለም። ስለዚህ ሁላችንም አንድ ላይ ሆነን አንደኛ ሴቶች በየጊዜው የቅድመ ካንሰር ምርመራ እንዲያደርጉ ለመርዳት ሁለተኛ ወንዶችም ሆኑ ሴቶች ክትባቱን ማግኘት እንዲችሉ ለማድረግና ሶስተኛ ካንሰር ከአለም ላይ እንዲጠፋ እጅ ለእጅ ተያይዘን መስራት አለብን።
የማህፀን ጫፍ ካንሰርን ከኢትዮጵያም ሆነ ከአፍሪካ እንዲሁም ከመላው ዓለም ለማጥፋት የሚደረገውን ጥረት አደጋች ከሚያደርጉ ሁኔታዎች አንዱ ድህነት ነው። በቂ የጤና አጠባበቅ ፍርሃት አለመኖርና በመከላከል ላይ ትኩረት ያደረገ ዕውቀት የማስጨበጥ ስራ አለመሰራቱም በሽታው እንዲስፋፋ ምክንያት ሆኗል። ታዲያ አንዲት ሴት ራሷን ለመጠበቅ ምን ማድረግ አለባት? ዶክተር ቤተል ምክር አላቸው።
የመጀመሪያው ከመከላከል የምንችልበት መንገድ የባህሪ ለውጥ ማምጣት ነው። አሁን ልክ አንቺ እንደምትሰሪው አይነት ፕሮግራም ሁሉም ሚዲያዎች ላይ መስራት ህብረተሰቡን ማስተማር ይኖርበታል። በጣም ብዙ ልጆች ግንኙነት የሚጀምሩበት እድሜ እየቀነሰ መጥቷል። እሱ የበለጠ የመጋለጥ እድሉን ይጨምረዋል። ሁለተኛው ደግሞ ክትባት እንደመጠቀም የማህፀን ጫፍ ካንሰር ክትባቶች አሉት። እኛም ሀገር መከተብ ጀምረናል። ስለዚህ ከዚህ ክትባት በኋላ ሰውነታችን ለዛ በሽታ ተዘጋጅቶ ስለሚጠብቅ ኢንፌክሽኑ ላይ ቢጋለጡ እነዛ ሴት ልጆች የኢንፌክሽኑ የመዳን እድሉ በጣም ይጨምራል ማለት ነው። ከዚህ ውጭ ግን ሰከንደሪ ፕሪቬንሽን የምንላቸው ቅድመ ካንሰር ምርመራ ነው። ያለበት ኢንፌክሽን ደረጃ እያለ ወይም ደግሞ በጣም በለጋነቱ ካንሰሩ ሳይስፋፋና መዳን በሚችልበት ደረጃ ማግኘት እድል ይሰጣል ማለት ነው። መከላከያ መንገዶች እነዚህ ናቸው።
ይህ ብቻ አይደለም። በተለይ የማህፀን ካንሰርን በሚቀጥሉት 5 አመታት ለማጥፋት የተያዘውን ዓለም አቀፍ ግብ ለማሳካት ከመንግስት ጀምሮ ግንዛቤን የማስፋትና የጤና አገልግሎትን የማዳረስ ኃላፊነት ያለባቸው ተቋማት በሙሉ የራሳቸውን ሚና መጫወት እንዳለባቸው ዶክተር ቤተል አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ለምሽቱ የያዝነውን የመጨረሻ ዘገባችን ላይ ደርሰናል። የማርቭል ኮሚክ የመጀመሪያው ልዕለ ሙስሊም ልዕለ ጀግና ያለችበትን ዘ ማርቭልስ ፊልም ባለፈው ሳምንት ለቋል። ከሎስ አንጀለስ ጄኒያ ዶሎት የፊልሙን ተሳታፊዎች አነጋግራ ያሰናዳችው ዘገባ እንደሚከተለው ይቀርባል።
የፊልም ተዋናይቷ ሊያና አህመድ ጅብሉ የሚስ ማርቭል ልዕለ ሀያል ገጸ ባህሪ አልባሳት አሏት። በማርቭል የፊልም ተቋም በሚሰሩ ኮሚኮች ላይ የመጀመሪያዋ ሙስሊም የስክሪን ገጸ ባህሪ ነው የወከለችው ሊያና። ፊልሙ ለመጀመሪያ ጊዜ እሷን የሚመስል ሰው ያየችበት እንደሆነ ትናገራለች።
So what I see in her is that desire to do good, that constant
በሶስት የማየው ነገር የማያቋርጥ ትግል ነው። እኔም እንደ ልጅ ከቤተሰቦቼ ጋር ስኖር እታገል ነበር አሜሪካዊ ለመሆን፣ ከዛ ደግሞ ደቡብ እስያዊ ለመሆን እታገል ነበር። በርግጥ እሷ ፓኪስታኒ ስትሆን እኔ ደግሞ ቤንጋሊ፣ ግን አሜሪካ ውስጥ እንደሚያድግ የመጀመሪያ ትውልድ ስደተኛ ሁኔታው ዓለም አቀፍ ይመስለኛል።
ከማላ ካህናን ሆና የምትጫወተው ፓኪስታኒ ተዋናይት ታዳጊ ኢማን ቬላኒ ስትሆን ከልዕለ ሀያሎቹ ሚስ ማርቨል፣ ሞኒካ ራምቦና ካፒቴን ማርቨል ጋር አብራ ነው የምትተውነው። ያን ዩናይትድ ስቴትስ ውስጥ ስታድግ ሙስሊምና ደቡብ እስያዊት አሊያም ስደተኛ ቤተሰብ የተወከለበት የማርቨል ፊልም አይታ እንደማታውቅ ትናገራለች።
His representation is so much like my father.
ውክልና ለአባቴ እንደሆነ ነው የሚሰማኝ። እንባይተናነቀኛል። አባቴ ሁሌ ስለ ታሪክና ስለ ባህል ልዩነቶች እንዲሁም ስለ ሃይማኖት እንዳነሳ ነው።
የፊልሙ ዳይሬክተር ኒያዳ ኮስታ በፊልሙ ላይ የተወከሉት የኮን ቤተሰቦች የፊልሙ ዋና ማጠንጠኛ ሐሳቦች እንደሆኑ ነው የምታስረዳው።
ለኔ የዚህ ፊልም ትልቁ ጭብጥ ቤተሰብ ነው። የኮን ቤተሰብ የፊልሙ ልብ ምት ነው። እነዚህ ሶስት ሴቶችም አሁን ቤተሰብ ሆነዋል።
ሚስ ማርቨል ገጸ ባህሪ በዓለም ዙሪያ ያሉ ሙስሊሞችን በሙሉ የነካ ነው የምትለው ደግሞ የሙስሊሞች መብት ተከራካሪ ማርጋሬት ሂል ናት።
ሚስ ማርቨል ትልቅ የሆነ ለውጥ አምጥቷል። ማርቨል ለሚለቀው ፊልም እጅግ ጓጉተናል።
ዳይሬክተርኛ ጠንካራ ሴቶች በስክሪን ላይ ስለሚኖራቸው አቀራረብ ግጭት እንዳይኖር ጥንቃቄ አድርገናል ትላለች።
በጣም ያስደስታል። የሴት አለቃ ከሚለው ነገር ለየት ያሉ ናቸው፣ ግን ደግሞ እርስ በራሳቸው አንዳቸው አንዳቸውን ይቆጣሉ። እናም እንደሚመስለኝ ያንን ለማድረግ ነው የወጣ ነው።
ይህ የማርቨል ፊልም የተለያዩ አስተያየቶች ቢሰነዘሩበትም የፓኪስታኒ አሜሪካዊት ልዕለ ሀያሉ አድናቂዎች ግን ፍቅራቸውን ዝቅ የሚያደርጉ አይመስልም።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ያዝናቸው መሰናዶች እኚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪያ ማህረክ የፌስቡክ ገጽ ላይ በመግባት በጋቢና ቪያ ያላችሁ ኢንቦክስ አድርጉልን። እንዲሁም ደግሞ መልእክታችሁን ልታስቀምጡልን ትችላላችሁ። ስልክ ቁጥራችሁን ብትተውልንም እንደውላለን። እናንተን አስተያየት እንሰበስባለን። የደንገረመው መሰናዶን በመምራት ኤልያስ አስማረ ደግሞ ስርጭቱን በማቀናበር ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች የዲጂታል ባለሙያዎች ጋር አብረናችሁ ቆይተናል። ሰላም ጤና ይስጥልን። ተናደሩ።